ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶች መካከል
From the way they appear, like they died from suffocation.
የአስክሬን ምርመራ ውጤቱ ከመምጣቱ በፊት ከምናየው በመነሳት አየር አጥተው ታፍነው የሞቱ ይመስለናል። ይሁን እንጂ ያንን ለማረጋገጥ የአስክሬን ምርመራ ውጤቱን መጠበቅ አለብን። ዛምቢያ ውስጥ ከ20 በላይ ኢትዮጵያውያን ፍልሰተኞች አስክሬን ተጥሎ መገኘቱ ተሰምቷል። ይህንን ከተመለከተው ዘገባ የተወሰደውን በጥቂቱ ያስደመጥናችሁ። ተናጋሪው ደግሞ የዛምቢያ ፖሊስ ቃል አቀባይ የሆኑት ዳኒ ሚዮሊ ናቸው። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። የ27 ኢትዮጵያን ፍልሰተኞች አስክሬን ዛምቢያ ውስጥ ከዋና ከተማ ሉሳካ ወጣ ብሎ በሚገኝ ጊንዋሬሬ በተባለ የእርሻ ቦታ እሁድ ታህሳስ 2015 ዓ.ም ተጥሎ መገኘቱን ፖሊስ አስታውቋል። አስክሬናቸው የተገኙ ኢትዮጵያን የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለስልጣናት ለሮይተርስ ገልጸዋል። አስክሬኖቹ በተገኙበት ወቅት አንድ ሰው ብቻ በሕይወት የተረፈ ሲሆን ሕክምና እንዲደረግለት በጥድፊያ ሉሳካ ወደሚገኝ ሆስፒታል መወሰዱ ተገልጿል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በበኩሉ ጉዳዩን እንደሚያጣራ አስታውቋል። ደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አያለው ዝርዝር አለ።
ከዋና ከተማዋ ሉሳካ ወጣ ብሎ በሚገኝ ኒጌቤሬሬ የእርሻ ቦታ ትናንት እሁድ ታህሳስ 2 2015 ዓ.ም አስከሬናቸው ተጥሎ የተገኘው 27 ሰዎች ኢትዮጵያውያን ስለመሆናቸው ከአስከሬናቸው ጋር የተገኘው ሰነድ እንደሚያሳይ የዛምቢያ ፖሊስ ምክትል ቃል አቀባይ ዳኒ ሚዌሌ ለአሜሪካ ድምፅ ተናግረዋል።
በአጠቃላይ 28 ናቸው። ከመካከላቸው አንደኛው በሆስፒታል ውስጥ የሕክምና እርዳታ እየተደረገለት ሲሆን 27ቱ ግን ሕይወታቸው አልፏል። ከእነሱ ያገኘናቸው መረጃዎች እንዳሳዩት ኢትዮጵያውያን ናቸው ተብሎ ይታመናል። የህልፈታቸው መንስኤ ግን ገና አልተረጋገጠም። የህልፈታቸውን መንስኤ ይሄ ነው ማለት አንችልም።
አስከሬናቸው የተገኘው ኢትዮጵያውያኖቹ የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለስልጣናት ለሮይተርስ ገልጸዋል። ፖሊስ ከአካባቢው ነዋሪዎች በደረሰው ጥቆማ መሰረት አስከሬኖቹን አግኝቶ ባደረገው የመጀመሪያ ምርመራ ባልታወቁ ሰዎች መንገድ ዳር የተጣሉት ሁሉም በ20ና በ38 ዓመት ዕድሜ ውስጥ የነበሩ ወንዶች መሆናቸውን አመልክተዋል። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ ራሱን ስቶ በሕይወት የተገኘ ሲሆን ሕክምና እንዲደረግለት በጥድፊያ ወደሚገኝ የመንግሥት ዩኒቨርሲቲ ሆስፒታል መወሰዱ ተገልጿል። በአሁኑ ሰዓት ሆስፒታል ውስጥ ነቅቶ መናገር መጀመሩን የፖሊስ ቃል አቀባዩ ገልጸው፣ ነገር ግን ስለ ሁኔታው ለመናገር ትንሽ ማረፍ እንደሚያስፈልገው ከሆስፒታል እንደተነገራቸው ቃል አቀባዩ ገልጸዋል። የሟቾቹ አስከሬንም ማንነታቸውን ለመለየትና በምን ምክንያት እንደሞቱ ለማረጋገጥ ምርመራ እንደሚካሄድ ወደ አስከሬን ማሳረፊያና ምርመራ ስፍራ መወሰዳቸውን ፖሊሶች አስታውቀዋል። በአንድ ቦታ አስከሬናቸው ተደፍቶ የተገኙት 27 ዜጎች አስከሬን በምስል እንደሚታየው ለመመልከት ዘግናኝ ሲሆን፣ ይህ የሆነበት ምክንያት ይታወቅ እንደሆነ የተጠየቁት ቃል አቀባዩ ዳኒ ሚዌሌ
They appear like they died from suffocation.
የአስክሬን ምርመራ ውጤቱ ከመምጣቱ በፊት ከምናየው በመነሳት አየር አጥተው ታፍነው የሞቱ ይመስለናል። ይሁን እንጂ ያንን ለማረጋገጥ የአስክሬን ምርመራ ውጤቱን መጠበቅ አለብን። አስክሬኖቹ የመበስበስና የመፈራረስ ሁኔታ ጀምረዋል ወይ ለሚለው እንደዚህ አልሆነም። ሆኖም ቆዳቸው መላላጥ ይታይበታል። እንደሚመስለኝ ከሙቀት የተነሳ ነው። የአስክሬን ምርመራ ውጤቱን ገና እየተጠባበቀ እንደመሆኑ ለአሁኑ ከዚህ በላይ ማለት የምችለው ነገር የለም።
ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች አዘውትረው በዛምቢያ በኩል እንደሚያልፉ የቀደሙ ሪፖርቶች ይጠቁማሉ። ፍልሰተኞች የተሻለ ኑሮና ስራ ፍለጋ ወደ ደቡብ አፍሪካ ለመግባት በሚያደርጉት ትግል ብዙ ኢትዮጵያን ስደተኞች ለሞትና ለአካል ጉዳተኝነት እየተዳረጉ እንደሚገኝ መረጃዎች ያመለክታሉ። ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ሕይወታቸው ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ አይደለም። አስከሬኖቹ በሚነሱበት ወቅት በስፍራው ነበርኩኝ ስሜ አይጠቀስ ያሉ አንድ ኢትዮጵያዊ የሉሳካ ነዋሪ በሰጡት አስተያየት የስደትን አስከፊነት ለሚመለከታቸው አካላት በተደጋጋሚ ብንናገርም መፍትሄ የሰጠው አካል የለም። የህገወጥ ሰዎች አዛዋሪዎች ደቡብ ኢትዮጵያ ሀዲያና ከምባታ ዞን እንዲሁም እዚሁ ጎረቤት ሀገር ማላዊ ተቀምጠው የዜጎችን ህይወት አደጋ ላይ የሚጥሉ ለኢትዮጵያውያን ደላላዎች መፍትሄ አለመሰጠቱን ተስፋ አስቆርጧቸዋል። በህይወት ተርፈው ወደ ሀገር ቤት የሚመለሱ ወጣቶች የደላላዎችን ስምና አድራሻ የሚያውቁ ሲሆን ጥብቅ እርምጃ ካልተወሰደ ችግሩ እየከፋ እንደሚመጣ አስተያየት ሰጪዋ ተናግረዋል። በዛምቢያ ሉሳካ የኢትዮጵያ ኤምባሲ የሌለ ሲሆን በውክልና አገልግሎት ይሰጣል የተባለው የዚምባብዌ የኢትዮጵያ አምባሳደር ረሺድ መሐመድ አልፎ አልፎ ከኢትዮጵያ እየተመላለሱ አገልግሎት እንደሚሰጡና በቋሚነት እንደማይሰሩ ለማወቅ ተችሏል። በእጅ ስልካቸውም ላይ አምባሳደሩን ለማግኘት በቪኦኤ ሪፖርተር በኩል የተደረገው ጥረት አልተሳካም። ጉዳዩን አስመልክቶ የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በስልክ ጠይቀናቸው በላኩት የጽሑፍ መግለጫ ዛምቢያ መዲና ሉሳካ አቅራቢያ ሕይወታቸው ባለፉ ዜጎች ይሰማቸውን አዘን ገልጠዋል። ሕገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ለመግባት ሲሉ ሉሳካ አቅራቢያ ሕይወታቸውን ያጡ ዜጎች ማንነት ለማጣራት ወደ አካባቢው ባለሙያ በማሰማራት ከዛምቢያ መንግስት ጋር እንደሚሰሩ አስታውቀዋል። ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ወገኖችን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ ይገኛል ያሉት ቃል አቀባዩ ይህ አደጋ የህገወጥ ሰዎች ዝውውር ወገኖቻችን ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። የዛምቢያ ፖሊስ ምክትል ቃል አቀባይ በበኩላቸው የሀገሪቱ ፖሊስና ሌሎችም የደህንነት ክፍሎች ስለ ጉዳዩ ምርመራ ከፍተዋል ብለዋል።
በስፍራው የሚገኙት መርማሪዎቻችን ሁሉንም መረጃዎች በማሰባሰብ ስለ ሁኔታው ለመረዳት እየጣሩ ነው። ምን እንደተከሰተ በትክክል ለማወቅ የኢሚግሬሽን መስሪያ ቤትን ጨምሮ ከሁሉም ደህንነት መስሪያ ቤት ኃላፊዎች ጋር ተባብረን በመስራት ላይ እንገኛለን።
የምርመራ ውጤት ለመግለጽ ምን ያህል ጊዜ እንደሚፈጅ ተጠይቀው
ምርመራው በፍጥነት ይጠናቀቃል ብለን ተስፋ እናደርጋለን። ያ ይሆናል ብለን ነው ተስፋ የምናደርገው። በጣም በቅርቡ እንደሚሆን እናምናለን። የነገሩን መሰረት መርምረን ለህብረተሰቡ በአስቸኳይ መረጃ መስጠት እንችላለን ብለንም ተስፋ እናደርጋለን።
ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች ለመግባት አዘውትረው በዛምቢያ በኩል እንደሚያልፉ የጠቆመው የሮይተርስ ዘገባ፣ ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ህይወታቸውን ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ እንዳልሆነ ጠቅሷል። ባለፈው ጥቅምት ወር አጋማሽ ማላዊ ውስጥ የ25 ኢትዮጵያውያን አስከሬኖች በጅምላ መቃብር መገኘታቸው መዘገቡ ይታወሳል። የውጭ ጉዳይ ሚኒስቴር ቃል አቀባዩ መለስ አለም ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ኢትዮጵያውያን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ እንደሚገኝ ተናግረዋል። ቃል አቀባዩ ይህ አደጋ የህገወጥ ሰዎች ዝውውር ወገኖች ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። ለአሜሪካ ድምፅ ራዲዮ መላኩ አየለ ጆሃንስበርግ።
መላኩ አየለን ለቀደመው ዘገባ በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ የማህበራዊ ሚዲያ አገልግሎት ነው። ሙያ ተኮር ሀሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶች የሚሰራጩበት አውታር ነው። መስራቹ ደግሞ ዘኢንስፓየርድ ኢትዮጵያ የተሰኘ የወጣቶች ማህበር ነው። ከማህበሩ መስራች የወጣቶች የስብዕናና ሙያዊ ብቃት ግንባታ ባለሙያ ልዩነት አምራት ጋር አጭር ቆይታ አድርገናል። በመቀጠል ይሰማል።
እሺ፣ ከልብ አመሰግናለሁ ሀብታሙ፣ እና አንተም የምሰራበትን ላመሰግን ፈልጋለሁ። በመጀመሪያ የኔ ስም ልዩነት አምራት ይባላል። የምሰራው ድርጅት ስሙ ደግሞ ኢንስፓየርድ ኢትዮጵያን አሶሴሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው፣ ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህ ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአዎንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ ምሰራው ሀገር መጥቼ መቼ ነው ማገለግለው ሀሳቤን፣ እውቀቴን፣ እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩና እንዲማማሩበት እንዲሁም ደግሞ ዲጂታል ፍሬንድሽፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። እንግዲህ ይሄን መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸ ነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
እንግዲህ በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋራልን።
እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ። እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችን ተስፋ እንዲቆርጡ፣ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውን ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ውጤታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሊት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪሊ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገው ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ሰጥተናል። በዚህ ካምፔን ላይ ለ60 ስልጠናዎችን በ60 የተማሩና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀነሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮተኩተው የሚያድገው በአዎንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስት ቢሆን ኤንጂዎች ቢሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አዎንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም፣ ለህብረተሰብ ልማት የሚጠቀም፣ ለአብሮነት የሚጠቀም፣ ለእድገት የሚጠቅሙ መሴጆችን በማቅረብ ሂደት ላይ ሰፊ ስራዎችን መስራት አለባቸው ብዬ ኢንሲስት አደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶችና እይታዎችን በመጋራት እርስ በርስ አዎንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአዎንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አዎንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያንቀው መልእክቶች ያቀርቡለታል፣ ያስታሰብታል። ይሄ ከስራ ድር ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሽፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢዩት ላድርግ የሚለው ወጣት በዲጂታል ቮለንቲሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንቲሪዝም ነው። በዲጂታል ቮለንቲሪዝም አንጻር ካለበት ቦታ ሆኖ ወንድምናየቱ በኮችንግ፣ በሜንተርሽፕ፣ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን፣ ዲጂታል አይዲዮሎጂን ከማስፋት አንጻር በጎነትን ከማስረት አንጻር ሰፊ ኦፖርቹኒቲ ነው።
ከመለየታችን በፊት እንግዲህ በአንድ ዓመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህም በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ እናድርግ።
አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩልህ ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሬክሬት አድርጓል። ይህም በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦት ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄደው ደግሞ ለአካባቢው ህብረተሰብ የሚያሰለጥኑ አምባሳደሮችን ሬክሩት አድርገናል። ይሄ ሁሉ ከላይ ሚንሽን ያደረኩልህ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብረው የሚሰሩ ተቋማቶች አሉ፣ ግን አብዛኛው ስራ የተሰራው በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ፈጥሮብናል። መሬት ላይ ወርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራተሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያግዘናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶች እና የመንግስት አካላትም እንዲሁም ደግሞ የጉዞ ተቋማቶች ላይኖር ይችላሉ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙ። እኛም በጥንካሬ ስራችንን እየሰራ ነው የሚገኙ።
ብይነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ።
ታንክ ዩ። እኔም ከልብ አመሰግናችኋለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኤደን ገረመው ከመጀመሪያዋ ኢትዮጵያዊ ሴት የንግግር ልቀት ተሸላሚ ጋር ታስተዋውቀናለች።
ኢትዮጵያ ትባላለች። ኢትዮጵያ ታደሰ የኮሚኒኬሽን ወይ የተግባቦት ባለሙያ ነኝ። ሰራ አዲስ አበባ ነው ተወልጄ ያደኩት። ባክግራውንዴ ሞር ማርኬቲንግ ተምሬ ነው ወደ ኮሚኒኬሽን ስራ የገባሁት። አሁን ከልጅነቴ ጀምሮ ከ16-17 ዓመቴ ጀምሮ በበጎ ፈቃድ ስራዎች ላይ በጣም ብዙ ስራ ሰርቻለሁ። የሀገር በቀልም ሆነ ኢንተርናሽናልም ኤንጂኦች ላይ ሰርቻለሁ። አሁን ኤንጂኦ ላይ ነው የምሰራው።
እንግዲህ አሁን አንቺ በተለያዩ ወጣት ተኮር ነገሮች ላይ እንደምትሳተፊ ገልጸሽልኛል እና አንደኛው ደግሞ እኔ ቶስት ማስተር ነው። ይሄ ቡድን በህዝብ ፊት ወይም ደግሞ በሰዎች ፊት ቆሞ ማውራትን የሚያበረታታ ቡድን ነው እና እስቲ ይሄ ቶስት ማስተር ክለብ በኢትዮጵያ እንዴት ነው የተመሰረተው?
ቶስት ማስተር ትንሽ ስለ ባክግራውንድ ለማውራት እንደ ኤንጂኦ የተቋቋመ ድርጅት ነው። በአሜሪካ ውስጥ የተጀመረ ቲንክ ወደ 100 ዓመት በፊት ማለት ነው እና የተጀመረበት ዋነኛ አላማው ሰው ይሄ የተግባቦት ፓብሊክ ስፒኪንግ ከሰው ፊት ቆሞ ማውራት ክህሎቱን እንዲያሳድግበት ፕራክቲስ የሚያደርጉበት መድረክ እንዲፈጠር ነው። ስለዚህ እዛ አሜሪካ ተጀምሮ ከዛ በየአገሩ ደግሞ ክለብ ወይ ግሩፖችን ፎርም በማድረግ ኦልሬዲ የሰራው ማንዋል አለ። ማኑ ላይ ደግሞ እንዴት የንግግር ክህሎታችን ማሳደግ እንደምንችል በጣም ብዙ ቴክኒኮች አሉ፣ ቱሎች አሉ። እሱን በደንብ ክራፍት አድርጎ በማንዋል መልክ ለመንበሮቹ ይሰጥና መንበሮቹ ደግሞ ክለቡ ውስጥ በሁለት ሳምንት አንዴ እየተገናኙ የተለያዩ አይነት አሳይመንቶችን በመውሰድ የንግግር ክህሎታቸውን እዛ ላይ ፕራክቲስ ያደርጋሉ ማለት ነው። ይህም ንግግር ያቀርባሉ። ባቀረቡት ንግግር ላይ ደግሞ ፊድባክ ይሰጣቸዋል። ከዛ እንደዚህ ብታሻሽሉ ድምጻችሁን እንዲባል ያቀረባችሁ ኮንቴንት ደግሞ መግቢያው ቢሆን ይሻል ከሚለው አልፎ ደግሞ ዋና ሀሳቡ ደግሞ በዚህ ወይ ሊገለጽ አሪፍ ነበር። ስንጨርስ ደግሞ መመሪ አንድ ንግግር አጀማመራችን ሳይሆን አብዛኛውን ጊዜ የምንጨርስበት ወይ ነው በጣም ተማንተው እሱ ሌሎት የሚሉ ሰው እንዴት እሱን መጨረስ እንዳለባቸው የሰውነታችን ደግሞ ኢቨን ስንንቀሳቀስ እጃችን የምናንቀሳቀስበት ኤቭሪቲንግ ማተር ያደርጋል። ሲም ኮሚኒኬት ስናደርግ ማለት ነው። የምናገረው ነገር ብቻ አይደለም ማተር የሚያደርገው፣ እንደ ከምንናገረው በላይ የሰውነታችን እንቅስቃሴ ደግሞ ከምንናገራት በላይ ይናገርልናል። እና እሱንም እንዴት በማስተር ማድረግ የምችለው። ስለዚህ ስለዚህ ሁሉ ፊድባክ ይሰጠናል። እና የተለያዩ አይነት አሳይመንቶችን እየወሰዱ መንበሮች የንግግር ክህሎታቸውን ያሻሽላሉ ማለት ነው። እና እዛ ቶስትማስተርስ ላይ ማንም አስተማሪ ማንም ተማሪ አይደለም። ኤቭሪባዲ እዛው ሁላችንም እንማማራለን። ማንም ኤክስፐርት ሆኖ ምናምን ሳይሆን ግን እኔ አሁን ሜቢ ሁለት ሶስት አመት ከቆየው እዛ ቦታ ላይ አዲስ ጆይን ለሚያደርጉ ሰዎች ፊድባክ መስጠት ይችላለሁ ማለት ነው። ስለዚህ ሁላችንም ፕራክቲስ እያደረግን እየተማረን እያሻሻልን ነው የምንሄደው። በኢትዮጵያ ላይ ከተጀመረ አሞት ከተሳሳቱ ወደ 30 አመት አልፎታል። ሽሌ ቶስትማስተር አባላቶች ራሱ የነበሩ ኢትዮጵያ ላይ በጣም ታዋቂ የሚባሉ እንደነ አፈወርቅ ተክሌ የመሳሰሉ ሰዎች ነው። በጣም ትላልቅ ሰዎች ናቸው ቶስትማስተርስ ላይ የሚሳተፉት በፊት ማለት ነው። አሁን ግን ማንኛውም ወጣት ከ18 አመት ጀምሮ ጆይን ማድረግ ይችላል ቶስትማስተርስን። ስለዚህ ወደ 6 ክለቦች አሉን አክቲቭሊ አዲስ አበባ ላይ ሴሽን ብላን እያደረጉ እየተገናኙ ቶስትማስተር ክለብ ላይ የሚያደርጉ ማለት ነው።
ለምሳሌ ከራስሽም ተሞክሮ ስነግሪኝ ትችያለሽ፣ ሰዎች እንዴት ነው መረጃውን አግኝተው መጥተው መዝገብ የሚችሉት?
ዩኒቨርሲቲ ተማሪ ነበርኩ። ስለ ቶስትማስተር ስሰማ አንዱ የማውቀው ጓደኛዬ በጣም ኮሚኒኬሽን ላይ ፍላጎት እንዳለኝ ያቅረበር እና እንዲ የሆነ ክለብ አለ እኮ እና እዛ ስቴጅ እኮ በደንብ ኢቨንት ትምህርት ቤት ፕራክቲስ ከምታረጅ በላይ ታሰርግበት የሆነ ክለብ አለ እና ለምን እዛ እንሄድ ምናምን ብሎኝ ከረንትሊ ጆይን ያደረኩት ክለብ ጁፒተር ቶስትማስተር ክለብ ይባላል። እዛ ይዘ ሄደ እና ሴሽናቸው እሁድ ሆቴል ነው የሚገናኙት ከ9-11 ሰዓት ማለት ነው። ስለዚህ በደንሳት ሴሽኑ ሲጀመር በጣም ፎርማል በሆነ ስትራክቸር ያስጀመሩት። ሶ ፕሬዚደንት አለ፣ ሴክሬታሪዎች አሉ፣ ከዛ እሁድ የሚያስጀምር አንድ ሰው አለ እና በአጀንዳ መሰረት ነው ሁሉም ንግግሩን የሚያቀርበው ማለት ነው። ስለዚህ ኤቭሪባዲ በአጀንዳው መሰረት በተዘጋጁበት መሰረት መድረክ ላይ እየወጡ ያቀርባሉ። ባቀረቡት መሰረት ፊድባክ ይሰጣቸዋል። እኔ መጀመሪያ እዛ ነበር የሄድኩት። ከዛ በጣም ለእኔ አሪፍ ቦታ እንደሆነ እንደሚሆንልኝ ገባኝ። ባይ ዘ ዌይ ፐብሊክ ስፒኪንግ በዓለም ላይ ዘ ነምበር 1 ሰው በጣም ዘ ነምበር 1 ፎቢያ የሚባለው ፐብሊክ
ፍርሃት አለው አይደል? ሰዎች በጣም ይፈራሉ።
ፍርሃት አለ፣ በጣም ይፈራሉ። እና ብዙ ነገር ነው የሚፈሩት። ሰው ምን ይለኛል ብለው ይፈራሉ። ስትሳሳት ብለው ይፈራሉ። ኢቨን ከመልክ ጀምሮ ሰው ይሄ ሁሉ ሰው እያየኝ ቢኖር ራሱ ፍርሃት አለ። እና ስለዚህ በጣም ያንን ፍርሃት ብዙ ስላለው በውስጡ ይህን የሚያውቀውን ነገር ራሱ ቆሞ ከሰው ፊት ተናገሪ ሲባሉ ግን ይጠፋባቸዋል፣ ወይም የሚያውቁትን ነገር ለመጠየቅ ይጀምራሉ፣ ዳውት ማድረግ ይጀምራሉ። እና ስለዚህ ቶስትማስተርስ ማለት አሁን እሱ ፍርሃት በጣም ቻለንጅ የምናደርግበት የምናሸንፍበት መድረክ ማለት ቶስትማስተርስ ነው። እና ቶስትማስተርስ ሜምበር ለመሆን በየ6 ወሩ የሚከፈል ክፍያ አለ። እሱን እንዴት መክፈል እንዳለብኝ የሞሉ ፎርሞች አሉ። እነሱንም እንዴት መሙላት እንዳለብኝ ጋይድ አድርገን ፎርሙን መልቼ ከፍዬ ሜምበር ሆንኩኝ የዛሬ 7 አመት ማለት ነው።
እስቲ ከአዲስ አበባ ውጭ ሌሎች ክልሎች ላይ አለ? ከሌለስ ደግሞ ወጣቶች በምን መልኩ ነው ይህንን መሳይ ነገር አድርገው ራሳቸውን ሊያሻሽሉ የሚችሉበት ነገር የምትጠቁሚው ነገር ካለ?
አሁን ሁለት ነገር አለ። የመጀመሪያው በዚህ በኮቪድ ምክንያት መገናኘት ስላልቻሉ በጊዜው ግዴታ በዙም ማድረግ ነበረባቸው። ከዛ በዛውም ቀጠሉ። ስለዚህ ከአዲስ አበባ ውጭ ላሉ ሰዎች ለጊዜው እነሱን ክለቦች እንዲቀላቀሉ። ሁለተኛው አማራጭ ደግሞ እናትን ያስቸገረን ነገር ምንድን ነው? ከአዲስ አበባ ውጭ ክለብ ለመመስረት እንፈልጋለን፣ ግን አንድ ክለብ ለመመስረት ቢያንስ 20 ሰዎች ያስፈልጉናል። እና ሶ ከአዲስ አበባ ውጭ ላሉ ሰዎች ቶስትማስተርስን እንዲህ በርቀት ሳይሆን እኛው እዛ ራሳችን አንድ ክለብ መስርተን እዚሁ ራሳችን ፕራክቲስ ማድረግ እንፈልጋለን የሚሉ ሰዎች ቃል ኮንታክት ቢያደረጉን እና እኛ ደግሞ የሚያስፈልገውን ድጋፍ በሙሉ ለመስጠት ፈቃደኛ ነው፣ ዝግጁ ነን።
ኢትዮጵያ ውስጥ ያሉ ወጣቶች በሙሉ ከቶስትማስተርም አባል ያልሆኑ የንግግር ክህሎታቸውን ለማዳበር፣ የአመራር ክህሎትም ለማዳበር እና ቋንቋም ክህሎታቸውን ለማዳበር ምን ቢያደርጉ ይችላሉ? ከየት መጀመር ይችላሉ?
ተግባቦት ንግግር ላይ በጣም ቻሌንጅ የሚሆነው ነገር ኢቨን ለስልጠና ራሱ ኮሚኒኬሽን በጣም ፕራክቲካል ስኪል ነው። እንደ ባለሙያ ራሱ ለሌሎች በንባብ የሚመጣ ክህሎት አይደለም፣ የንግግር ክህሎት ፕራክቲካል ስኪል ነው። ስለዚህ ማንኛውም ሰው ያንን ስኪል ማሳደግ፣ ማሻሻል፣ ፕራክቲስ ማድረግ የሚፈልጉት ከሆነ እንለማመድ። ሰው ከሰው ፊት ቆመው ማውራት የሚፈሩ ከሆነ ያንን ፍርሃት ኦቨርካም ለማድረግ ለማሸነፍ ከሰው ፊት ቆመው ማውራት ነው መጀመሪያ። ግን ከንግግሩ ጀርባ መዘጋጀትም ቢኖር ፕራክቲካሊ ግን ያንን ስኪል ያንን ክህሎት ለማሻሻል ለማሳደግ መለማመድ ነው በቃ።
ኢትዮጵስ ታደሰ ከአሜሪካ ድምጽ ጋር ለነበረሽ ቆይታ አብዝቼ ነው የማመሰግነው።
እኔም አመሰግናለሁ። ቴንክ ዩ።
ከአሜሪካ ድምፅ ወደ እናንተ እየቀረበ ያለውን የጋቢና ቪኦኤን መሰናዶ ነው እየተከታተላችሁ የምትገኙ አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁ ስላላችሁ ደግሞ በእጅጉ ደስ ብሎናል። የካታሩ ዓለም ዋንጫ ሊጠናቀቅ አራት ብቻ ጨዋታዎች ቀርተውታል። ለዋንጫ ለማለፍ የግማሽ ፍጻሜ ጨዋታዎች ዛሬና ነገ ይደረጋሉ ተብሎ ይጠበቃል። በዛሬው ዕለት በሉሴል ስታዲየም የሁለት ጊዜ የዓለም ዋንጫ አሸናፊ አርጀንቲናና ለሁለት ጊዜ ያክል ለዋንጫ ደርሳ ያልተሳካላትን ሌላ ገናና የኳስ ሀገር ክሮኤሽያን ትገጥማለች። ይጫወታሉ ሁለቱ ቡድኖች። የአርጀንቲና አሰልጣኝ ሊዮኔል ስካሎኒ የክሮኤሽያን ቡድን ለመርታት የሚያስችሉ መላዎችን ሲመቱ መሰንበታቸውን ተናግረዋል ለሮይተርስ። ነገር ግን በሳውዲ አረቢያ ያልተጠበቀ ሽንፈት ገጥሞት የዓለም ዋንጫ ጉዞውን የጀመረው የአርጀንቲና ቡድን ሌላ የዓለም ዋንጫ ታሪክ ማስመዝገብ ይችል እንደው ዛሬ ምሽት አራት ሰዓት ላይ በሚጀምረው ጨዋታ መልሱን ያገኛል ተብሎ ይጠበቃል። በነገ ዕለት ደግሞ ሞሮኮና ፈረንሳይ የሚያደርጉት ጨዋታ ይጠበቃል። በአፍሪካ ሀገራት ታሪክ ውስጥ ለመጀመሪያ ጊዜ ወደ ግማሽ ፍጻሜ የተሻገረችው ሞሮኮ የሁለት ጊዜ የዓለም ዋንጫ አሸናፊዋን ፈረንሳይን ታሸንፋለች አታሸንፍም የሚለውም በነገ ዕለት መልስ የሚያገኝ እንደሆነ ይጠበቃል። እኛም እየተከታተልን የዓለም ዋንጫን የሚመለከቱ ሌሎች የስፖርታዊ መረጃዎች እናቀብላችኋለን። አሁን ጥቂት ደቂቃዎች ይቀሩናል። የሙዚቃ አፍታን ውሰድ። ጣቢያው የአሜሪካ ድምፅ። ስትከታተሉት የነበረው ደግሞ ጋቢና ቪኦኤ በመስተንግዶ ሀብታሙ ስዩም፣ በምስልና በድምፅ ምህንድስናው ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።